ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሰኔ 13 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሰኔ 13 ቀን 565 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዘካሬ ዜና ማስከተልም በላይ ተሰማ ከአባይ ማዶ የላኩልንን ትዝብት በመጨረሻም የሐምሌ ወር 2012 ዓመተ ምህረት የዴሞክራሲ አተመን አስተምተን ክፍል አንድ ፕሮግራማችን ይጠናቀቃል። ዘካሬ ዜና በሚስጥር የተያዘው የወንበር መቀራመት መጋለጡ ተሰማ። በተለያዩ ጊዜያት ይህን ሰኞ ሊካሄድ ለተያዘለትን የቁጭ በሎች ምርጫ ቀድመውት ከተተወኑት አምስት ቧልቶች ደረቅና አይን ያወጣ መሆኑ እየተገለጸ መሆኑ ይታወቃል። ከመራጮች ምስገባ እስከ አሳለፍነው ሳምንት የዘረኛው አገዛዝ ቡችሎች ጠግበው ስጋ ሲወራወሩና በአልኮል መጠጦች ጠንብዘው ሲደናበሩ ያስተዋለ ሁሉ ፍልጽግና የባለጌዎችና የተራ ወሮበሎች ቡድን መሆኑን ሲናገሩ እየተስተዋለም ነው ተብሏል። ስለዚህ ለዚህ ለተበላ የምርጫ ቁማር ዘረኛው አገዛዝ በቢሊዮኖች የሚቆጠር ገንዘብ መዝረፉን በርካቶች ይናገራሉ። በተለያዩ አካባቢዎች ህዝብን ለመደለል ለተጠሩ ተሰብሳቢዎች ከ5000 እስከ 10000 ብር መከፈሉ ብልግና በመባል የሚጠራውን ዋልጌ ቡድን መደናገር የሚያሳይ ሲሆን አብዛኛዎቹ ተሰብሳቢዎች ሙያ በልብ ነው ብለው ይህን ደማፍሳሽ አረመኔ ቡድን እንደማይመርጡ ሲናገሩ ይደመጣል። በሌላ በኩል ደግሞ ለዚህ አረመኔ ቡድን ደጋፊ ሆነው ከተሰለፉት ውስጥ የፋሽስቱ ደርግ ደማፍሳሾች መኖራቸው በስፋት እየታየ ነው። ይበንዲ እንዳለ አረመኔው ብልጽግናና ወሮበላው ኢዜማ በከፍተኛ ሚስጥር የፓርላማ ወንበር ክፍፍል ማድረጋቸው አፈትልኮ ከወጣ መረጃ መገንዘብ ተችሏል። እንደ መረጃው 69 ከመቶ ለኮሎኔል ቡድን 31 ከመቶ ኢዜማ ለተባለው ለቃላማጁ የብርሃኑ ቡድን መከፋፈላቸው ምርጫው ሳይጀመር ማለቁን ብዙዎች ይናገራሉ። አንዳንድ ምንጮች በተገኘው መረጃ መሰረት ብርሃኑ ነጋ የውጭ ጉዳይ ሚኒስትርነትን እንደሚሾም መታቀዱ እየተናፈሰ መሆኑን ኢትዮጵያን እስካሁን እየሆነ ካለው በባሰ አንገርግበው ለመቁላት ማቀዳቸው ሊታሰብ ይገባል እየተባለ ነው። በአረመኔው ኦነግ የንጹሃኖች ግድያ ምስቅልቅል የፖለቲካ ውጤት ያስከትላል ተባለ። ኦነግ ኢትዮጵያን ለመገንጠል ከአስርት ዓመታት በላይ የንጹሃንን ደም ማፍሰስን እንደ ትግል መሳሪያ ይዞ በአሁኑ ሰዓት መጠነ ሰፊ ጥቃት እየፈጸመ መሆኑን ከሚወጡ መረጃዎች መገንዘብ ተችሏል። በዘር ማጥፋት ወንጀል ሊከሰሱ ከሚገባቸው አረመኔ ቡድኖች ከመጀመሪያ ተርታ እንደሚገኝ በበደኖ፣ በጉራ ፈርዳ፣ በአርባ ጉጉ፣ በሆሮ ጉድሩ፣ በቀለም፣ በመተከል፣ ደምቢዶሎ፣ አጣዬ፣ ካራቆሬ ወዘተ በፈሰሰ የንጹሃን አማሮች ደምና በሚሊዮኖች መፈናቀል ለፍርድ ሊቀርብ ይገባዋል። ባሳለፍነው ሳምንት በጉጂና በምዕራብ ሸዋ ከ20 እስከ 30 የሚጠጉ ንጹሃን መጨፍጨፉ የታወቀ ሲሆን ይህን በተመለከተ ዘረኛው አገዛዝ እንደተለመደው የወሰደው እርምጃ ባለመኖሩ በርካቶች የድርጊቱ አቀነባባሪ ራሱ መሆኑን ያስረዳሉ። ከጨረባ ምርጫው ጋር በተያያዘ በበርካታ አካባቢዎች የግድያ ዛቻዎች እየተሰራጩ መሆናቸውም ተሰምቷል። ዘረኛው አገዛዝ በደንብ ልብስ ምረቃ ስም የተደረገው የፖሊስ ትዕይንት አነጋጋሪ መሆኑ ተሰማ። ሰኔ 12 ቀን ቅዳሜ አዲስ የፖሊስ የደንብ ልብስ ለማስመረቅ በሚል ወደ መስቀል አደባባይ በሚወስዱ መንገዶች ተዘግተው የተደረገው ትዕይንት በውስጥ ያዘው መልእክት የአዲስ አበባን ህዝብ ለማሸበር መሆኑን በርካቶች ይናገራሉ። በምርጫ ተብዬ ሁለት ቀድሞ አጋዚ ይባል የነበረው አሁን ደግሞ ሪፐብሊካን ጦር የሚባለውን ከአገዛዙ ፖሊስ በተጨማሪ በማሰማራት አዲስ አበባን የጦር ሜዳ ቀጠና ማስመሰላቸው አይቀርም የሚለውን በርካቶች እንደሚጋሩት ለማወቅ ተችሏል። ወየው ምርጫው መጣብን ደግሞ ከበላይ ተሰማ ከአባይ ማዶ እውቁ ገጣሚ ወየው ሊነጋ ነው ብሎ ስጋቱን ሲገልጽ የነጋባቸው የጅብ መንጋዎች ጽልመተ ብርሃኑን ተገና አድርገው በፈረደበት ህዝባችን ላይ እንደገና አሰቃቂ እልቂት ዘመቻቸውን ሊፈጽሙበት መዘጋጀታቸውን ተረድቶ ሊያስጠነቅቀን በመፈለጉ ነበር። አዎ በ97ቱ ምርጫ እነ ብርሃኑ ጴጥሮስና ክህደቶች ህዝባዊ ድላችንን ካስነጠቁን በኋላ በአዲስ አበባ ከተማችን በወያኔ አልሞ ተኳሾች የነ ሽብሬን የንጹሃን ደም እንደጎርፍ ያፈሰሱበት ዘግናኙ የምርጫ ጭፍጨፋ ሂደት ተውሳለኝና አንገፈገፈኝ። አሁን ደግሞ ሰኔና ሰኞ ተገጣጥመው መጡብንና በነኚህ የባህር አዞችና ጉማሬዎች የምርጫ ሰበብ ካለፈው የባሰ እልቂትና ፍጅት እንደሚፈጸምብን ወለል ብሎ ታየኝ። ሰለባውም ያው የፈረደበት ምስኪኑ ህዝባችን እንደ ግንቦት ልደታ የጨዳ በግና ዶሮ በያውራ ጎዳናውና በየጥሻው ባሰቃቂ ሁኔታ ታርዶና ተቆራርጦ የመጣያው ጊዜ መቃረቡን አመላካች ነበር። በኢትዮጵያ ሰማይ ላይ ዙሪያውን ከቦ እያስገመገመ መጣሁባችሁ እያለ ጉምጉምታ የሚያነጉደውን ጥቁሩ ደመና ስታዘብማ መከራችን ገና እንዳላበቃ ተረድቼ ቢጨንቀኝ ወየው ምርጫው መጣብን ደግሞ ብየጮክ እንደ ራሔል እንባዬን ወደ ሰማይ ሰማያት እየረጨው ለሱም ቢሆን ሰሚ ባገኝ ብዬ። ለታደለውማ ምርጫ ሲባልና ምርጫ ሲደረግ ዋና አላማው የአንድ አገር ህዝብ ማንንም ሳይፈራና በማንም ተጽዕኖ ሳይበረከክ በነጻ ፍላጎቱ ተመርቶ የራሱን ተወካዮች ወይም እንደራሴዎች በዲሞክራሲያዊ መንገድ ያገሩ ገዢ እንዲሆኑ ሳይሆን ያገሩ መሪ ሆነው እንዲያገለግሉት መርጦ የሚያስቀምጥበት የተግባር ሂደት ነበር። ታዲያ ምን ይሆናል? በበርካታ ያለም ህዝቦች በተለይም በአገራችን ኢትዮጵያ ደጋግመን እንዳየነው በትረ መንግስቱን የጨበጡ ንጉሶች ወታደራዊ ፋሽስቶችና ዘረኛም ባገነኖች ራሳቸውን ከህዝብና ከህግ በላይ አድርገው እየጨቆኑ እያፈናቀሉና እየጨፈጨፉ በጉልበት እስከዛሬዋ ቀን ድረስ ሳንወድ በግድ ገዝተውናል። የይስሙላ ምርጫ ተካሄደ ቢባልም ከገዢ መንግስት ውጪ መምረጥ ከማፈናቀል ጀምሮ ለአሰቃቂ ግድያና ለጅምላ እስራት ይዳርጋል። ጨፍጨፋው ሲፈጸምም አሰቃቂነቱ እንደ ከብት አጋድሞ ማረድን ያካትታል። እኮ ወንጀሉ ምን ሆኖ ሊባል ላመነበት ዓላማ በነጻ ፍላጎቱ ተመርቶ የዜግነት ግዳጁን በምርጫው ስለወሰደ ብቻ። እንግዲህ ልብ በሉ፣ ሰለጠኑ በተባሉት አገራት እንስሳት እንኳን ለምግብነት ሲገደሉ ሰብአዊነት በተሞላበት ሁኔታ መሆን እንደሚገባው ለህዝባቸው ይመክራሉ። ለምሳሌ ከማረድ ይልቅ በጥይት መግደል። የሰው ልጅ እንኳ ክብር ነውና ታርዶ አይበላም ይባል ነበር። ዛሬ እንኳ እሱም ተቀይሯል መሰል። እዚህ ላይ ነው እንግዲህ የባህራዞ በለስ ይቀናው ያገኘውን እንስሳ በጭቃኔ አሰቅቆ ገድሎ በመብላት የሚታማው። የኦሮሞማ ዶክተሮችና ፕሮፌሰሮች በግልጽ ዝርያቸው ከባህር አውሬ እንደሆነ ገልጸውልናል። ምናልባትም አዞ ይሆን? ታዲያ ዘመድ ከዘመዱ አህያም ካመዱ ሆኖ ነው መሰል የኦሮሞማ አዞዎች በውርስ የተላለፈላቸውን አሰቅቆ የመግደል ቅርስ አጠናክረው በንጹሃን ዜጎቻችን ላይ ላለፉት 3 ዓመታት ያለ ርህራሄ አስከፊ ጭፍጨፋዎችን ፈጽመውብናል። አሁንም እቺን የምርጫ አጋጣሚ በመጠቀም ከድሮ በባሰ የደም ጎርፍ ውስጥ አስመጣውን በማዕበሉ እንድንጥለቀለቅ ማዘጋቸው አይቀሬ ክስተት ሆኗል። ካሁኑ ሰለባቸው ማን እንደሆነና ቄራውም አራጁም ተዘጋጅቶ በተጠንቀቅ ቆመው ከኦሮሙማ ትንግርተኛ ሙሴ ትዕዛዙን በመጠባበቅ ላይ ይገኛሉ። እኛስ እንደተለመደው አንገታችንን ደፍተን ለእርዱ እየተጎተትንለት ልንሄድ ነው ወይስ ታግለነው መሞትን ለመምረጥ ተዘጋጅተናል? እቺ ናት እንግዲህ እውነተኛዋና ሐቀኛዋ የዜግነት ልካችን የምትታወቅበት ወሳኛዋ የኛ ምርጫችን። ታዲያ ለሀገራችንና ለህዝባችን ስንል ነጻ ህሊናችንን ተጠቅመን ሳይመሽብን የህዝባዊ እንቢተኝነት ምርጫችንን ሳናወላውል አስልቀን ቆርጠን እንነሳ። ሌላው ጉዳይ ከላይ ስለጠቀስኩት ጉማሬ ስሙን ካነሳው አይቀር አንድ ልበል። ጉማሬ ፊቱን እንዳያችሁት ጋጋኖ ጫፍጋጋና አስቀያሚ ከመሆኑም በላይ አፉን ሲከፍትማ ግዚኦ ያስብላል። ከሱም ብሶ በበላበት አፉ መልሶ ሲኮሳበት ላየውና ሲያወሩ ለሰማው እጅግ በጣም ይዘገንናል። እዚህ ላይ ነው እንግዲህ እነንቶኔ ከጉማሬው ጋር በመልካቸውና በባህሪያቸው አነጻጽሬ ካመላከትኳቸው በኋላ እንዴ ለካስ የሰውም ጉማሬ ያለው እንዴ ያስባለኝ። በተጨማሪ ውሻ ትፋቱን መልሶ ይዝሳል አይደለም ይባለው። ብቻ ቤሉን ሳንዘነጋ አስመረንበት እንለፍ። ካንት ጓደኛዬ ጋር ስንወያይ ምርር ብሎ እየተብከነከነ ስለበተናቸውና ብሩ ነጋ በተለይም በአንድ ብሔር ላይ ያነጣጠረ አስነዋሪ ተግባራቸውን በስሞታ መልክ አቀረበልኝ። እኔም በጥሞና ካረዳመጥኩት በኋላ ስማው እንደሜ ጉማሬ በተፈጠረው ያገኘውን አስከፊና አስነዋሪ ባህሪ በራሱ የመለወጥ ችሎታ አለው ብለ ታስባለህ አልኩት። እሱማ እንዴት ሆኖ አለኝ። አዎ ልክ ነህ። እኔም ይሄንን ስለተረዳህልኝ በጣም አመሰግናለሁ። እነዚህ ሰው ተብዬዎች ተመረናል አውቀናል ቢሉም በተፈጥሮ የተቸራቸው ጎዶሎ የተፈጥሮ ባህሪያቸው በራሳቸው አቅም ሊያስወግዱት አይችሉምና እንዲሁም በዘመናዊ ዕውቀት ጭንቅላታችንን ሞልተናል ብለው ይመጻደቁም እሱም ገዋ ሆኖ ቀርቷልና አጥፍተዋል ወይም ተሳስተዋል ብለን እንድንወቅሳቸው አይገባም። እድሜ ልካቸውን በሙሉ ይኸው አየናቸው እኮ ባጭሩ ከዚህ የተሻለ ማሰብና መስራት ቢፈልጉም አይችሉም ነው እምልህ። ይልቁንስ እኛ ማድረግ ያለብን እነኚህን ረብ የለሽ ጎደሎች ቢቻል ማግለል ወይም ከነሱ መራቅ ነው። በተለይም አማራ ተብዬ በኢዜማም ሆነ በብልግና ድርጅት ውስጥ የተሰባሰቡ ከንቱ አማራ ተብዬዎች ተራው የአማራ ህዝብ እነኚህን ጉዶች አቅፎና ደግፎ መቆሙን አሁኑኑ ማቆም አለበት ባይ ነኝ። በጥቅሉ ደግሞ የኢትዮጵያ ህዝብ የዘረኛው አዞና ጉማሬዎች ደጋፊና ተደማሪ ሆኖ መከተሉ እዚህ ላይ ማብቃት አለበት። አገር እንድትበታተንና ህዝብ እንዲጨፈጨፍ ፍላጎት ካላቸው መሰሪዎች በስተቀር ምርጫውን ተከትሎ እልቂትና ፍጅት ሊያመጣብን እያስገመገመ የከበበን መጻይ ጥቁር የመከራ ደመና ለማስወገድ ብቸኛው አማራጭ ወይም መፍትሄው የአገር አቀፍ አመጾን አፋፍሞ ሁሉን ያቀፈ የሽግግር መንግስት ለመመስረት በጽናት መታገል ብቻ ነው። ሌላ የለም። አገራችን ኢትዮጵያ ከገባችበት ቀውስ ለማዳን መስዋዕትነትን ደፋሪ ታጋዮቹ አሁንን እንታደጋት።
ተገንዝበለ ተፈጥረ መርብል ከተመለ አረ ያገሬ አለ አረ ወገኔ አለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቹ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝም በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ወድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ጥንሳት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱን መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ፣ ጋምቤላው ሲዳማ፣ ሀደሬው ሀዲያ፣ አፋሩ ኩናማ፣ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ፣ ነግበኔ እያለ ቱንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አስቀንጥሮ ሁሉም በየተራው እየዋል እያደር ፍንቅልቅል ይወጣል ይሰደዳል ከሀገር። ኧረ የሀገር ያለ ኧረ የወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ በል የሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እምቢኝ በል ያገር ሰው አዛውንትም ወጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ እምቢኝ በል ሲዳማ እምቢኝ በል አፋሩ እምቢኝ በል ሀዲያ እምቢኝ በል ጋምቤላ እምቢኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እምቢኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። ኧረ የአገር ያለ ኧረ የወገን ያለ ፈርዶበት አማራ ፈርዶበት አማራ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 45 ቁጥር 5 ሐምሌ 2012 ዓመተ ምህረት የት ደርሰናል? በኢትዮጵያ ዴሞክራሲያዊ ስርዓት እንዲሰፍን ህዝቧም በእኩልነትና በአንድነት እንዲኖሩ የህግ የበላይነት እንዲረጋገጥ በኢትዮጵያውያን ሙሉ ተሳትፎ በአገሪቱ ላይ የበላይ የሆነው ህገ መንግስት በህዝብ ውይይት እንዲጸድቅና ብሎም ህዝቡ የስልጣን ምንጭነቱንና ባለቤትነቱን ተግባራዊ በማድረግ በራሱ ሙሉ ፈቃድ የሚያስተዳድረውን በህግ አግባብ የሚመርጥበት በመረጠው አካል ላይ እምነቱን ካጣ የብቃት ጉድለት ካገኘ ወይም ህገ መንግስታዊ ጥሰት ተፈጽሟል ባለበትም ወቅት መልሶ የመረጠውን ከስልጣን የማውረድ መብቱ ይረጋገጥ ዘንድ ትግል ሲካሄድ ወደ ግማሽ ምዕት ዓመት ተጠግቷል። ይሁን እንጂ ህዝባችን ለረጅም ዓመታት መስዋዕትነት እየከፈለ የጀመረውን ትግል ቢቀጥልም ዛሬም ከአምባገነን አገዛዝ ራሱን ማላቀቅ አልተቻለውም። መንግስታዊ ስልጣን ከባለነፍጥ ወደ ባለነፍጥ እየተዘዋወረ ቀጥሏል። ከዚህ አስከፊ አዙሪት ለመውጣት ባላባታዊውን ስርዓት ታግሎ በማስወገድ በቦታው ህዝብን ያማከለ ዴሞክራሲያዊ መንግስት ማቋቋም ይቻል ዘንድ ህዝባዊ መንግስት መመስረት ግድ እንደሚል ተገንዝቦ ትግሉን በማካሄድ ላይ ያለ ነበር። ወታደራዊው ጁንታ ጣልቃ ገብቶ ልክ እንደሆነ አገዛዝ ሁሉ እኛው ቀላችኋለሁ በሚል ስልጣንን ከህዝብ የነጠቀው። ከዚያም ያለምንም ደም በሚል እብሪትና ባዶ ጩኸት ለ17 ዓመታት አገሪቱን በልጆቿ ደም አቅልቶ አንድ ተከላካይ ተወለድ ቅርጥፍ አርጎ በልቶ ከውርደት በፊት ሞተን የሚሻ የትግል ወኔንና የዜግነት ክብርን ሰብሮ ወያኔ ለሚባል ዘረኛ አረመኔ አጋልጧት ፈረጠጠ። ይህን ክፍተት የተመለከቱ ወትሮም ያልተኙላት ባዳን ኢትዮጵያዊነትን ከሙሶሎኒ ባልተናነሰ የሚጠላና የሚፈራ ዘረኛ ቡድን በብዙ ሚሊዮን ድጎማ አጠናክረው ለስልጣን አበቆ። ኢትዮጵያ እንዳገር ህልውና ከፍተኛ አደጋ ላይ የወደቀው ከዚያ ከተረገመው ግንቦት ወር 1983 ዓመተ ምህረት ጀምሮ ነው። ኢህአፓና በዙሪያው የተሰባሰበው ትውልድ ወደር በማይገኝለት የደም ታሪክ ህይወቱን የገበረለት የጊዜያዊ ህዝባዊ መንግስት ጥያቄ ትውልድ ተሻጋሪ በሆነ ትግል እየተካሄደ ቢቆይም በጋዲ ምሁራንና ሉዓላዊነቷን በናቀው እና በረገጠው የባዕድ አገር ሴራ የህዝብን ዓላማ ከግብ ሳይደርስ መጨረሻው ሰዓት ላይ ድሉን ተነጠቀ። ይህ በጎጥ ዙሪያ የተሰባሰበና በጸረ ኢትዮጵያነት የታነጸ ወሮ በላ ቡድን በአሜሪካን ቀልባ ታዝሎ አይበገሬ ልጆቿ ባለቁባት ኢትዮጵያ ላይ ስልጣኑን አደላደለ። ወዲያውኑም ታሪካዊ የሆነችውን አገር ለመበተን ያሰረበትን ሰነድ ህገ መንግስት ብሎ በአገርና በህዝብ ላይ ጫነ። በጊዜው ወያኔ ጠባብ ብሔረተኛና ጸረ ኢትዮጵያ ቡድን በመሆኑ ስልጣን በእጁ ከገባ አገሪቱን በቀላሉ ወደማትወጣው ቀውስ ውስጥ እንደሚከነታት የተገነዘበው ኢህአፓ ሁሉን ያካተተ የሽግግር መንግስት እንዲቋቋም የትግል ጥሪ አድርጎና ተንቀሳቅሶ የአንድነት ድርጅቶች የተሰባሰቡበት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዲሃቅ ሚያዚያ 1983 ዓመተ ምህረት ተመሰረተ። ሆኖም በግንቦት 1983 ዓመተ ምህረት ጸረ ኢትዮጵያ በሆነው በአሜሪካ የውጭ ጉዳይ የአፍሪካ ክፍል ምክትል ዴታ ሃርማን ኮሆን ሰብሳቢነት ለንደን ላይ ሶስቱ ተገንጣይ ድርጅቶች ወያኔ፣ ኦነግና ሻቢያ ስልጣኑ ያለቀለት ደርግ የውጭ ጉዳይ ኃላፊ የነበረና ጥቂት ከሃዲ አዛውንቶች እንደ ሽማግሌ በተገኙበት በወቅቱ ብዛት ያላቸው የአንድነት ድርጅቶችን ያካተተውን የኢትዮጵያ ዴሞክራሲያዊ ኃይሎች ቅልጅትን ያባስ ላለበት ብቻ እንዳይገኝ መከረው ኢትዮጵያን አጥብቆ በሚጣላት በወያኔ እጅ እንድትወድቅ በየኑባት። በጊዜው ተነሳስቶ የነበረው የተቃውሞ እንቅስቃሴም ጊዜን ስጣቸው በሚሉ አሽቃባጮችና የባዕዳን ተንኮል ትውልድ ያለቀበት የትግል ውጤት ዳግም መነጠቁን በመጻት የምናስታውሰው የቅርብ ታሪካችን ነው። ወያኔም ደደቢት ላይ ያወጣውን መርሃ ግብር ያገዛዝ መርሆ አድርጎ በስራ ላይ ለማዋል በስሩ በፈለፈላቸው በመቶዎች የሚቆጠሩ የጎሳ ስብስቦች አማካኝነት በማንነቱ ቆርጦ አንድ ሆኖ የኖረውን ህዝብ በዘር ክልል አጠረው። ቀጥሎም አማራውን ጠላት አድርጎ የጥላቻ መርዙን አሰራጨ። ብዙ ሳይቆይ በአርባ ጉጉ፣ በአሶሳ፣ በአደባባይ ኢየሱስ ወዘተ አማራው ላይ እጅግ አሰቃቂ ፍጅት አካሄደ። ትግራይ እንድትለማ ሌላው ሁሉ ይድማ በሚል ወታደራዊ ዘረኛ እንቅስቃሴ አጎራባች የጎንደርና የወሎ መሬቶችን ነጠቀ። በተለይ በወልቃይት የነዋሪዎቿን ማንነት አጥፍቶ ትግሬዎች በሚል ለመተካት ፍጹም አረመኔ የሆነ የዘር ማጥፋት ዘመቻ አካሄደ። አገሪቱንም ክልል በሚለው ጸያፍ ቃል በዘር አካለለ። ብሔራዊ ቋንቋን ወይም መስሪያ ቋንቋን አዳክሞ የዜጎቿን ማኅበራዊና አገራዊ አንድነት ለማፍረስ ዘመቻ አካሄደ። ኢትዮጵያዊ ማንነትን ለመሻር ሕጋዊ መታወቂያው ላይ ሳይቀር የጎሳ ማንነት እንዲሰፍር አስገደደ። የችግር ሁሉ መንስኤ ነፍጠኛ አማራ ነው በሚል ቅስቀሳ ጠባብነትንنا ዘረኝነትን አራገበ ከፈፈልን ለማጥወሲልም ምንም አይነት ቀድመ ዝግጅት ባልተደረገበት የትምርት አሰጣጥ በየቋንቋ ይሁን በሚል ተውልድ ገዳይ ፖሊሲ አጸደቀ የብሔር ብሔረሰቦች መብት ብሎ ባወጣው አንቀጽም መገንጠልን ህገ መንግስታዊ መብት ነው ብሎ አገር አፍራሽ መርሆውን ይፋ አደረገ ላንዳገር ብሔራዊ ደህንነትና ህልውና ቁልፍ ስፍራ የሚሰጠውን የባህር በር እንዲዘጋ ለወዳጅ ቀርቶ ጠላትንም ባስከረመ ደረጃ ተሟግቶ አስፈጸመ በመጨረሻም ኢትዮጵያን የሚያክል የቆዳ ስፋትና የህዝብ ቁጥር ያላት አገር ከውጭው ዓለም ጋር ለመገበያየት የሁለተኛ አገር ጥገኛ ሆነች ዶላዊነቷንና የግዛት አንድነቷን ለማስጠበቅ ስፍር ቁጥር የሌላቸው አርበኞች የተሰውላትን አገር ዳር ድንበሯን የፖለቲካ ጥቅሙ መሞዳሞጃ አደረገ በ1990 እስከ 92 ዓመተ ምህረት በመቶ ሺዎች ያለቁበት የባድመንም ጉዳይ እንዲሁ ደማቸውን ደመከልብ አደረገው ወያኔ አገርን ከስረ መሰረቱ ነቅሎ የዘረፈ ብቻ ሳይሆን ዘርፎ ለዘራፊ የሰጠ አገርን ለመሬት ቅርምት አመቻችቶ ቁጥር ስፍር የሌለውን አርሶ አደር አርብቶ አደር አፈናቅሎ ሜዳ ላይ የበተነ አገርና ህዝብ ላይ በታሪክ አቻ የማይገኝለት ወንጀል የፈጸመ ዘረኛ አገዛዝ ነው ይህ አይነት ፈታኝ 27 ዓመታት ከፋፋይ ዘመቻና ፋሽስታዊ ሰቆቃ እየደረሰበት ህዝባችን ወያኔ ያጠመደው ቦምብ አገርን የሚያፈርስ እንደሆነ ተገንዝቦ በተቻለው አቅም ሁሉ ታግሎ ኢትዮጵያዊ ማንነቱን ጠብቆ በማቆየት አክሽፎታል እንደሚታወሰው በ1997 ዓመተ ምህረት የሀገር ሀብት ዘርፎ የደለበውና የፖለቲካ ስልጣን ሙሉ በሙሉ በራሱ ብሔር ተወላጆች መዳፍ መግባቱን የተማመነው የወያኔ ቡድን ምርጫ በሚለው ቧልት ውስጥ ዘና ብሎ እና ደፍሮ በከፈተው ውድድር ህዝብ የማይረሳ ትምህርት ሰጥቶት ነበር የኢትዮጵያ ህዝብ ጎሳ ወይም ሃይማኖት ሳይል ለብሔራዊ መርሆዎች ዙሪያ ለተሰለፉ የአንድነት ኃይሎች ለቅንጅትና ለህብረት ድምፁን ሰጠ ወያኔና ደጋፊዎቹ ባልጠበቁት የዜጎች ንቁነት ተደናገጡ ወያኔ በጠራው ሜዳ ህዝብ አሽቀንጥሮ ሲጥለውና የለመደው ኮረጆ መገልበጥም አላዋጣው ሲል የተቃዋሚ ፓርቲ መሪዎችንና ተመራጮችን ዘብጥያ አወረደ ምርጫው መጭበርበሩን ተቃውሞ የወጡ ወጣቶችንም ባልሞ ተኳሾች በመቶዎች ገደለ በብዙ ሺህ የሚቆጠሩትን በየማጎሪያ ጣቢያው አስሮ አሰቃየ የብዙዎችንም መዳረሻቸውን አጠፋ ከዚያም የአንድነት ኃይሉን ለማዳከም የዘርና የሃይማኖት ክፍፍል ለማስፋት ያለ የሌለ ኃይሉን ሁሉ አሰማራ በተለይም ኦሮሞውና አማራውን የማለያየት ዓላማው ላይ ትኩረት ሰጥቶ በሰፊው ተንቀሳቀሰ ይህ እኩይ ተግባሩ ውጤት አላስገኘለትም የሚል ካለ በስለላው መረብ ውስጥ ቱባ ባለሥልጣን የነበረውና በአድዋዎቹ ወንበር ላይ የተተካው ሹም ገና ቤተ መንግሥቱን እግሩን እንደረገጠ ጸረ አማራና ጸረ ክርስትና የኦሮሞ ጽንፈኛና የምንጫ አሸባሪዎችን በክብር ጋብዞ በዙሪያው ማሰባሰቡን ልብ ይሏል ዛሬ በአማራውና በክርስትና ሃይማኖት ላይ ፍጅት እያካሄደ ያለው ዘረኛ መንጋ እስከ መሪዎቹ የተጸነሰው ወያኔ ፌዴራሊዝም በሚለው የአፓርታይድ አገዛዝ መሆኑ መዘንጋት ያለበት አይመስለንም በመዲናዋም ላይ ኦሮሞ ልዩ ጥቅም አለው የሚለውን መሰሪ ስንኝም ሆነ የኦሮሚያ ዋና ከተማ ከናዝሬት ድንገት ፊንፊኔ ከኛ መባሉም እንዲሁ ሟቹ የወያኔ መሪም ሆነ አማካሪዎቹ መዘዙን ዘንግተውት አልነበረም ወያኔም ሆነ ቡድኑን የተካው ዘረኛ አገዛዝ እጅግ ለሚጠሉት የኢትዮጵያ ህዝብ የአንድነት ምሳሌዎች ናቸው ብለው ጥርስ በነከሱባቸው የኢትዮጵያ ከተሞች ላይ መንጋ እያደራጁ ለእልቂት ከማሰማራታቸው በፊት እርሻውን ያዘጋጁት ቀደም ብለው ነበር ድሬዳዋን ባርባርባ 20 የዘር ግንድ የሸነሸኑትን ልብ ይሏል እዚህ ላይ ነገሮች የተለወጡ በመሰሉ ቁጥር እንዴት ራሳቸውን በአዲስ መልክ እንደደጋገሙ ለመጠቆም ያህል እንጂ ወየኔ ኢትዮጵያ ላይ ያደረሰውን በደል ወይም የፈጸመውን ወንጀል እንዲህ በቀላሉ ዘርዝሮ መጨረስ ይከብዳል ይህ የወያኔ ግፍ ሞልቶ ከፈሰሰ ውሎ አድሯልና የኢትዮጵያ ህዝብም ትዕግስት ያለ ቦታው አገር እንደሚያሳጣ አስተውሎ ታግሎታል። በ27 የመከራ ዓመታት ውስጥ ብዙ የህይወት ዋጋም ተከፍሏል። ትግሉ አንዴ እየተፋፋመ ሌላ ጊዜ እየተደናቀፈም ቢሆን አልቆመም። የትግል ጉልበቱ ቀጣይነቱ ነውና ሞት፣ እስራት፣ እንግልት ለአገርና ለወገን ስርየት የሚከፈል ዋጋ መሆኑን ተገንዝቦ ህዝብ ቆርጦ ከተነሳ የትኛውንም አይነት እብሪት ያሳበጠውን አምባገነን ከተራራ ጫፍ ላይ አውርዶ እንደሚጥለው ታሪክ ምስክር ነው። ወያኔም ከዚሁ ታሪካዊ እውነታ አላመለጠም። ማህበራዊ ፍትህን ለማስፈን ታላቅ ራዕይ አንግቦ ለሚነሳ ሁሉ የሚከብደውን ያህል ማጎብደድና ራስ ወዳድነት ስር እንዲሰድ ከተፈቀደለት በጥቂት ግብዞች እጅ መፍረሱም በተቃራኒው የቀለለ ሊሆን ይችላል። የ27 ዓመት የወያኔ ቡድን ዘረኛ አገዛዝ ያንገፈገፈው የኢትዮጵያ ህዝብ ከእንግዲህ በቃን፣ እስርና ሞት ከትግል አይገታንም ብሎ ቆርጦ ተነሳ። በመሆኑም ቀስ በቀስ ትግሉ እየተፋፋመ ሄዶ በ2010 ዓመተ ምህረት አገዛዙ በለመደው መንገድ መግዛት ያልቻለበትና ህዝብም ከእንግዲህ አልገዛም ብሎ ማንቁርቱን የያዘበት ወሳኝ ደረጃ ላይ ደረሰ። ከዚህ በተጨማሪ አገዛዙ በውስጥ ቅራኔና ሙስና መንቀዙ ውድቀቱን አቀረበው። ኦሮሞና አማራውን አለያይቼ ገና 100 ዓመት እገዛለሁ በሚል ትዕቢት የተወጠረውን የወያኔ ፊኛ የኦሮሞው ደም ደማችን ነው፣ የአማራው ደም ደማችን ነው በማለት በአንድነት ተነስቶ አስተነፈሰበት። ምስል አንዱን የቁጥጥር ሰንሰለትን በጣጥሶ ጣለለት። ይህ ብቻ ሳይሆን በገፍ ለማሰርና ለመግደል በአጠቃላይ ትግሉን ለማፈል ያስችለኛል በሚል በ2 ዓመት ጊዜ ውስጥ 2 ተከታታይ የአስቸኳይ ጊዜ አዋጅ ቢያውጅም በየአቅጣጫው የተከታተለው የህዝብ ትግል እንደ ቋያ እሳት ሲለበልበውና ህዝብ ሞትን ንቆ እንደ ተነሳበት ሲረዳ በጣረ ሞቱ ላይ የደረሰው አገዛዝ አዎ በስብሰናል ጥልቅ ተሐድሶ ያስፈልገናል በማለት ህዝብን ሊደልል ሞከረ። ህዝብ ትግላችንን ከግብ ሳናደርስ ወይ ፍንክች ብሎ ወያኔን ከነገሳንግሱ ጠራርጎ አስወግዶ ለእውነተኛ ዴሞክራሲያዊ ስርዓተ ሽግግር የሚጀምርበትና ታሪካዊ የስልጣን ምንጭነቱን የሚያረጋግጥበት አዲስ ተስፋና የአዲስ ስርዓት አጥቢያ ላይ ደርሶ ነበር። በዚህ ተስፋ ሰጪ ሁኔታ ላይ ያለ ነበር በባዳን ሲራ የወያኔው ምልምል ኮሎኔል የለውጥ ኃይል ነው በሚል ጫጫታና ማሻሻቻ በላዩ ላይ የተሰየመበት። ሌላ ሀያልነቱን የያዘው አሜሪካም እያደር ማን አለብኝነት እንጂ በኢትዮጵያ ላይ የውጭ ፖሊሲውን መልሶ ለመመርመር ፈቃደኛ አልሆነም። እንዲያውም ይበልጥ በአገሪቱ ህልውና ላይ የተነሱ ጽንፈኞችንና ከሃዲ ምሁራንን በመጠቀም በሚያስከርም ትርክትና ትወና ያገዛዙን ካድሬዎችና የደህንነት ባለሟሎች የኢትዮጵያን ሰንደቅ ዓላማ አልብሰውና የህዝብን ድምጽ በማስጮህ ብዙዎች ውድ ሕይወታቸውን የከፈሉበትን የተጋዙበትንና የተሰቃዩበትን የትግል ውጤት ቀምተው የአገሪቱንና የህዝቧን ሉዓላዊ መብት ዳግም ረገጡ። አገሪቱንም ልክ ወያኔ በትግራይ ስም ይነግድ እንደነበረው አገሩን ወዳድና ወገኑን አክባሪ የሆነው የኦሮሞ ህዝብ የዘር ጥላቻ ማራገቢያ የአምባገነን አገዛዙን እድሜ ማራዘሚያ አድርጎ የሚጠቅም ብልጥነኝ ባይ ኮሎኔል እጅ አስገቧት። በ1983 ዓመተ ምህረት የኢትዮጵያ ህዝብ ወይም የወገን ኃይል በሌለበት የወያኔን ጎጠኛ ቡድን የሾሙበትን የማናለብኝ ድርጊት በ2010 ደገሙት። ባለቤቱ ያቀለለውን አሞሌ ነውና ዜጎች አገራቸውን ነቅተው ካልተከላከሉና የመጣውን አፈጮሌ ሁሉ ሙሴ ነው ብለው ከሰገዱ አያሉ ቀርቶ ደሃው ጎረቤትም አገርም ድንበራችንን ጥሶ ገብቶ ወታደሩን መሬታችን ላይ ማስፈሩ እኮ የታየ ሐቅ ከሆነ ሰንብቷል። በድጋሚ አጽንኦት ሰጥቶ መገንዘብ የሚያስፈልገው አገር መገንባት ታላቅ ራዕይ ይዞ ለሚነሳ የሚከብደውን ያህል በአንጻሩ ማጎብደድና ራስ ወዳድነት ስር ከሰደደ በጥቂት ህሊና ቢሶች በቀላሉ ሊፈርስ ይችላል። ትላንት የወያኔ መሳሪያዎች የነበሩ ናቸው ዛሬ መሳቂያ በሆነ ተረት ተረት መንጋ አሰማርተው ዜጎቿን እያሳረዱ የባዕዳንን መሰሪ ተልእኮ እየተወጡ ያሉት። አለመታደል ሆነ እንጂ በዚህ ጊዜ ነበር وغن بترابان جتو غبر كفلو يستمارا چو موران برس كنتوت بيتمنغست يغباون هلو كما ودس يلك زن انياو قلها اللو لميلان باغنن آسالفو كمستات يلك ديموكراسياوي مبتو تكبرو بكل النتلا يتمسرت اغراوي انا هزواوي عند النتو تطبقو كما يبارا سكوكا افويتا جنيتو اغرون انا يراسون ينورو درجة يمياسا دقبت الدلبالة بيت لمهون انديبكا يتقلو فاناوغي مهون يتبق باتشو نبار يتوسع السباون افتارتون يتتعممون اتقانتو هزب يراسو الدلبالة بيت مادرق على في النتاتشو نبار باقراتشن زاري لا يهونوغن فسوم تقاراني نو هزب تاقلو كاوردو زرينيات قزاز عبراكي وطاون افتشولي اندي السيامبت يالمنم هافرد تبابرو بالنزيو كفلو تشكهدت شبشبات عجبو يتلانتو يوياني سالي كولونيل ببرهان فتنات كالمون كايرو بوتاولاي تكامتا يه يغوت كففلن لما توزك ادم مسيل اوليان يقوم سريكي بيا سر عمارا يتروي فرس دبك تلقون لما بوتاس باقين يو الدل تساكرو بزر تلاتشا يدن الدنو اونغوچن كنتت كاتشو ماس قبات وانسوت وراليهچن بكريستيان النايا مارادمي كالال بايون بالمينچا كميديا مدركو بتقوامي شفان كشابيا غارغت مو عربينيوچن ياسافنونا بوچا اللون مهبرسة بحسس وري جنزبون يزرفو ياندنتون هاي لما داكم اونغن كماك عبرو ياوتو كترينيوچن كهادي أنجاوشن ناقاتك علي سرهز قلة سبوشن بكبر ارتو بسوريو السلفة وترونس شمو بسرهز بالنتو سيطانن يمياسنك بايهون نرو يالواوشن كالبت عالفو يدهن النت قلف بوت علي بالاس كمتو نبار عينكم بميلي مسدال سلاساق الزيت ابتن سمت ارتو ديسكور بيابزام ላይላዩን ይያባበል ኩስቱስቱን አጥዳ ስልታድርጎ እንደሚጠቀም ገና ከጧቱ የነቆበት ቢኖርም በመንጋ የሚነዳው ቀልብ ስካውን ሰቦለታል ያው ሰሞኑን አጨብጨበው ለቤተ መንግስት ያበቁትና ተመክሮ ከስሜት ጉዞ ያላገዳቸው የእድሜ አዛውንቶች ኮሎኔሉ ስልጣን ከያዘበት ጀምሮ ስካውን ህዝብ ላይ ያደረሰ ያለውን በደል አናይም ብለው ድጋፍ ያሰባስቡለት እየታዘብ ነው ሚያስተውል ዜጋ ሰውር ያልሆነው ጉዳይ ኦፒዲኦ በሚል ወያኔ ፈጠረው የኦሮሞ ክንፍ ኦነግ በተወሰኑ አመታት አማራና ክርስቲያኑን ከኦሮሚያ ለማጽዳት የዘር እልቂት ማካሄድ ማለት ነው በእቅድ ያቆየውን ዓላማ ያፈጸመ ለመሆኑ በመከላከያ በጸጥታ በአስተዳደር ቆልፍ በሆኑ የኢኮኖሚ ተቋማትና ብልጽግና በሚለው ጉሮን ነው ውስጥ የተሰገዘጉትን የኦሮሞ ጽንፈኞች ማየቱ ብቻ በቂ ነው ኮሎኔሉ አገዛዙን በያዘባቸው ሁለት አመታት ውስጥ ባገርና በህዝብ ላይ የደረሰውን ፍጅት መከራና ግፍ ለተመለከተ ወያኔዎች እንዴት 27 አመት ወሰደባቸው ሳያሰኘው አይቀርም አገዛዙን በያዘ አመት ባልሞላ ጊዜ ውስጥ 3 ሚሊዮን ዜጎችን በማፈናቀል ባለም የመጀመሪያ ቦታ እንድትይዝ አድርጓታል የደረሰላለው ዘርና ሃይማኖት ተኮር ጭፍጨፋ መንስኤ የሆነው ወያኔ ባገር ላይ የጫነውን ህጋራዊ ገመንግስቱን ላስከብር ነው የመጣውት ማለቱ አነሰ ብሎ ሰሞኑን አገሪቱን እያመሱ ባሉ ጽንፈኞች ሄራ ተገደለ የተባለውን የኦሮሞ ዘፋኝ አጫሉ ሁንዴሳን ህልፈት ተከትሎ ባለምንጫውን መንጋ በአይሲዙ እያጓጓዙ በየከተማው አሰማርተው ዜጎችን በብሔራቸውና ሃይማኖታቸው ምክንያት የስም ዝርዝር ይዘው በለቤት እየሄዱ ህፃናት አዛውንት እርጉሴት ሳይሉ አረዱ በታሪክ ታይቶ በማይታወቅ አረመኔነት ቀጥቀጣውና ከታጥፈው ገደሉ በመላ ቤተሰብ ላይ በር ዘግተው በሳት አነደዱ የሰለቧቸውን ሬሳ ለኳንዳ ቤት ዘቅዘቀው ሰቀሉ መንገድ ለመንገድ ጎተቱ በሻሸመኔ አሩሲ ነገሌ ድሬዳዋ ሐረር ቡራዩ ለገጣፎ አጣዬ አሳሳ ጌዲዮ ወዘተ በተካሄደ የዘር ማጥፋት ሰለባ የሆነውን ህይወትና ንብረት ቤት ይቁጠረው የኩሉ ህይወትና ንብረት ሲጠፋ በሻሸመኔ ከ800 በላይ የኦሮሚያ ፖሊሶችና የደቡብ እዝ አንድ ብርጌድ ከሻሸመኔ 7 ኪሎ ሜትር ርቀት የደቡብ እዝ ማዘዣና 27 ኪሎ ሜትር ርቀት ወንዶ ጥቃ ላይ አንድ ብርጌድ ያየር ኃይል ባለበት አገር ነው መንጋው ህይወት እንዲቀስ ንብረት እንዲያወድ የተለቀቀው
ዘረኛው ኮሎኔል መከላከያ ኃይሉን የሚተከመው አማራውን ለማጥቃት ሲፈልግ ብቻ መሆኑ ግልጽ ነው። አገዛዙ አማራውን ሲያጠቃና ሲያስጠቃ 28 የመከራ አመታት እንዳሳለፈ የተረዳው ጀነራል አማራው ከሚደርስበት ጥቃት ራሱን ይከላከል ዘንድ ለልዩ ኃይል የወሰኑትን ለማሰልጠን በመወከሩ ወዴታ የተካሄደ በሚል ሰበብ ኮሎኔሉ ጦሩን ባህር ዳር ያስገባው በደቂቃዎች ውስጥ ነበር። ባንጻሩ ግን ኦሮሚያ በቁጥር ሺግዜ ጠፍ የሚሆነው 31 ዙር ልዩ ኃይል ሰልጥኖ ሲመረቅ በተወሰነ የመረቃ ስነ ስርዓትም የተገኘው ኮሎኔል ጭራሽ በጸረ አማራነቱ የተኩራራ ነው የሚመስለው። ከዚህ ጋር የተያያዘ ሌላው ያገዛዙ አሳዛኝና ቀጥያጣ ዘረኝነትን የሚያመላክተው ባለፈው አመትም ሆነ ሰሞኑን ከደረሰው የዘርፈጀት እንደታየው መከላከያው በቦታው የሚደርሰው ከበረደና ሰው ካለቀ በኋላ መሆኑ ነው። ይህ ሁሉ ወንጀል በህዝብና በአገር ላይ ሲደርስ ለምን ህግ አታስከብርም ተብሎ ሲጠየቅ እኔ የሰፈር ሚሊሻ አይደለሁም በሚልም ተሳልቋል። ይህም ከወንጀለኞች ተርታ የሚያሰልፈው ብቻ ሳይሆን ምን ያህል ለህዝብ ንቀት እንዳለውም የሚያሳይ ነው። በሌላ በኩል በወያኔ ተኮትኩቶ ያደገና ከቀድሞዎቹ አለቆቹ ጋርም ሲኮራረፍ መሰረታዊ መርሆዎች ላይ አንድ መሆኑ እየታወቀ እዚህ የተለየ ምን እንዲሆን ጠብቃችሁ ነበር ለሚሉ ጥያቄው ለኛ ሳይሆን ትናንት የኖቤል ሽልማት ይሰጠው የዘመናችን ሙሴ ምን ትስየ ሲሉ ለነበሩና ዛሬም ጽንፈኞችን አሰረ በሚል በተለመደው ጭብጨባ የነጎዱትን ይመለከታል። ለመሆኑ ሲጀመር ጽንፈኞቹን ባለምንጭ አሸባሪዎችን የዘርና ሃይማኖት ማሰራጫ ጣቢያዎች ሳይቀሩ ማን ነው ከያሉበትና ከተበታተኑበት ግቡ ብሎ ያሰባሰባቸው? ማንስ ነው የደሃይቱን አገር አንጥራ ሀብት በሚሊዮኖች እያፈሰሰ አገር ውስጥ ኑሯቸውንና ደህንነታቸውን የተንከባከበው? የዘር ማጥፋት ዓላማቸውን ለማሳካት ባለምንጫ መንጋዎችን ሲያደራጁ ይሄውን የምናየውን እንደሚያስከትል ለቀድሞ የደህንነት ሹም ሚስጥር ሆኖበት አይደለም። እነዚህ አርመኒዎች የሰው ፍጡር መሆናቸውን አከራካሪ በሚያደርግ አርመኒነት በግፍ ሲያርዱ አለማስቆሙ ብቻ ሳይሆን ጭራሽ ራሳቸውን ሊከላከሉ የሞከሩትን የሚያጠቃው ጦር ስልጣኑ ከፌደራል ተብዮ በላይ ነው እያለን ነው። ባለፈው አመት በዘርና ሃይማኖታቸው ምክንያት ተናንት በግፍ የተጨፈጨፉትን አብዛኛው ኦሮሞዎች ናቸው ብሎ ሀፍረተቢስ ዘረኝነቱን ይፋ ያደረገውን ኮሎኔል ጎራዴያችን በክርስቲያንና የአማራ ደም ይቀላል ሲል የባጀውን የአረብ ተላላኪ ወደ አገር ያስገባውና የገንዘብ ድጎማ ያደረገለትስ ማን ሆነና ነው? ዛሬ ጽንፈኞችን አስሯልና ቆብ ይውለቀለት የሚባለው በዚያ መጥቀምት ወር ላይ በዚሁ ግለሰብ ጥሪ ከ97 በላይ ንጹሃን ሲገደሉ መች በግለሰቡ ላይ እርምጃ ተወሰደ? ዛሬ ኮሎኔሉ ጽንፈኞችን ለመያዝ የተገደደው በስልጣኑ ስለመጡበት እንጂ ተይዘው ለፍርድ መቅረብ የነበረባቸው ይኩሉ ፍጅት ሳይደርስ ነበር። ያ ወደ ሐራሬ የፈረጠጠው ሰው በላ አብዮት ልጆቿን ትበላለች ብሎ ወዳጆቹን አልበላም እንዴ? የዛሬው ኮሎኔል ስልጣኔ ላይ መጥቶብኝ ብሎ ጥቂት ጓዶቹን ማሰሩን ተከትሎ የሚታየው ያብይን ደግፉ ጭብጨባ ጦሩን አስረይዘ ህዝቡን አታስጨርስ የሽግግር ሂደት አሁኑኑ ይጀመር በሚል በተተካ ነበር። ደሞዙን ከፋዩ ህዝብ በሰው በላ መንጋ ሲታረድ መከላከያውን እንደ ግል ንብረቱ ጠፍሮ ይዞ ግዴታውን እንዳይወጣ በማድረጉ በግፍ ላለቁት ተጠያቂ ለመሆኑ የህግ ባለሙያ መሆንን አይጠይቅም። ኮሎኔሉ በዚህ ኮቪድ መንቀሳቀሻ ባሳጣበት አስከፊ ወቅት ጦሩን ታንክ ሳይቀር አንጋልቶ የጎንደር ህዝብ ላይ ማንቀሳቀሱ ይታወሳል። ጦሩን መምዘዝ የሚቀናው አማራው ላይ ብቻ መሆኑ ነው። በኦሮሞ አሸባሪዎች ከደምቢዶሎ ዩኒቨርሲቲ የታገቱትና ብዙዎቹ ልጃገረዶች የሆኑት 17 የአማራ ወጣቶች መዳረሻቸው ከጠፋ እነሆ ከ8 ወር በላይ ሆናቸው። ኮሎኔሉ ጭራሽ መሰረት የሌለው የተምታታ መግለጫ በመስጠት አድበስብሶታል። ይባስ ብሎ የደረሱ ብለው የሚጠይቁትን ቤተሰቦች ሳይቀር በማሸማቀቅ አፋቸውን ሊያዘጋ ነው የሞከረው። ከሰሞኑ ደግሞ የደረሱ ለሚለው መልስ ሳይኖረው ከታጋቾቹ ጋር በተያያዘ ተጠርጣሪዎችን አስረናል ብሏል። አገዛዙ እስካሁን ባሳየው ባህሪ አገሪቱ በወሮ በላዎች፣ በኦነግ አሸባሪዎች፣ በሾማቸው ጽንፈኞች አነሳሽነት በቄሮ መንጋ ፍጅትና የንብረት ውድመት እንድትታወቅ ምንም ባለማድረግ በተግባር ትብብሩን አሳይቷል። ሌባ ከፍፍል ላይ እንደሚጣላው ዘረኞችም ቦምበር ሽሚያገበገብ ቢገጥሙ አያስገርምም። ኢትዮጵያን በማፍረስ ዓላማ የተቆራኙት ጠላቶቿ ሲስማሙ ነው መጨነቅ እንጂ ሲጣሉማ እሰየው ብሎ ይልቅስ ቅራኔያቸውን ይበልጥ በማባባስ አደገኛ ቀውስ ውስጥ የከተቷትን አገር ለማዳን መጠቀም ከብልህ ዜጎች የሚጠበቅ ነበር። እዚህ ላይ የምንለይበትን ግልጽ ለማድረግ ኮሎኔሉ ያሰራቸውን የኦሮሞ ጽንፈኞች አማራውና ኦርቶዶክስ ክርስቲያኑ ላይ ፍጅት ማካሄዳቸው ወይም የአገር ህልውና ላይ የተቃጣው አደጋ አሳስቦት ሳይሆን ከላይ እንዳልነው በስልጣኑ ላይ ስለመጡበት ብቻ ነው። እንዲያማ ባይሆን ኖሮ የባልደራሱ መሪ በመዲናዋ ነዋሪዎች ላይ የሚካሄደውን የአንድ ብሔር ባለቤትነትን፣ የመሬት መቀራመትን፣ በውድቅት ለሊት ቤታቸው በባለጊዜዎች እየፈረሰ ሜዳ ላይ የሚበተኑ ዜጎችን ጉዳይ በማጋለጡና የአዲስ አበባ ነዋሪ ራሱን በራሱ የማስተዳደር መብቱ ይከበር በማለቱ የሚያሳስረው ሆኖ አይደለም። ሌሎችንም እንዲሁ የኦሮሞ ጽንፍ ያልሆኑ የድርጅት መሪነን የሚሉ ግለሰቦች ምናልባት ከመቀሌ የስልጣን ተቀናቃኞቹ ጋር በተያያዘ ሆነም አልሆነም አስሯል። ሌሎችም ብዙ ስማቸው ያልታወቀ እንዲሁ መታሰራቸው ምስጢር አይደለም። ዋና ዓላማው እሱ ከሚያዘው ፓርቲ ያልተጠቃለሉትን አፋቸውን አዘግቶ ብልጽግና እያለ በሚጠራው የወዴት ጥርቅም አማካኝነት ፍጹም አምባገነን ሆኖ የሚወጣበትን መንገድ ለማመቻቸት ነው። የሰሜኑ ጫፍ ጥብቅ ወዳጁም በእንዲህ አይነቱ ሸፍጥ የተካነ በመሆኑ ትልቅ አርአያ እንደሚሆነው መገመት አያዳግትም። ቀደም ብሎ ኢሳይያስ የፈጠራቸው የአድዋ ጦት ልጆቹ በለስ ቀንቷቸው ወንበር ይዘው ወፈር ሲሉ ዞር በል ብለው ከኢትዮጵያ ካስወጡት ከሀያ ዓመት በኋላ ልክ እንደ ሟቹ የወያኔ መሪ በአድናቆት የሚሽቆጠቆጥለት በማግኘቱ እሱም በለስ ቀንቶታል ማለት ይቻላል። በአንድ በኩል ከኢትዮጵያ ያገኘ የነበረው ጥቅም መልሶ ማስጠበቅ እድሉ በመስፋቱ፣ በዚያ በኩል እሱን በማስወገድ የትግራይ ትግሪኝ ህልሙን እውን ለማድረግ ሲንደፋደፍ የቆየውን የመቀሌ በረሮ ቢያንስ ክንፉን መስበር ይቻላል የሚል እምነት በመያዙ ፍላጎቱን ሁለቱን ከተሞች ላይ ቤትና ታች ቤት ካደረገው ኮሎኔል ጋር አይመክርም ማለት አይቻልም። ኢትዮጵያ ዛሬ በአራቱም ማዕዘን በብሔር ጽንፈኞች በተቀሰቀሰ ቀውስ እየታወከች ያለችበትና ህልውናዋም ከፍተኛ አደጋ ላይ የወደቀበት ሁኔታ ላይ ትገኛለች። ዜጎቿም በብሔራቸውና ሃይማኖታቸው ምክንያት ያለ ተከላካይ እየተፈጁ ነው። በማንነታቸው በሚያፍሩ በብሔር ጥያቄ ሽፋን በበታችነት ስሜት ታውከው ሲያውቋት የቆዩ ዘረኞች በባዕዳን ሰፊ ድጋፍ ታጥቀውና ጉልበት አግኝተው ዜጎቿንም በመቶ የሚቆጠሩ የዘር ፓርቲዎች በማራባት በመከፋፈልና በማዋከም አቅም አሳጥተው በትረ መንግስቱን በነፍጥ ከያዙ 30 ዓመት በኋላ አገራችንን እዚህ ደረጃ ላይ ሊያደርሷት በቅተዋል። አሁን መቀሌ ላይ የመሸገው አውሬ የዘረጋው ዘረኛ አስተዳደር በተረኛ ኮሎኔል ትኩስ ጉልበት አግኝቶ የገሃነምን በር በወገኖቻችን ላይ ከፍቶባቸዋል። የወያኔ ግርፍ ነውና መሰሪነትን ይበልጥ ተክኖበት ብዙ የአገሪቱን ዜጎች በቃላት እያጃጃለ አባቶቻቸውና አያቶቻቸው በደምና ጥንታቸው ዋጋ ከፍለው ባቆዩት አገር ልጆቿን የባርነት ቀንበር ሊጨንባቸው ሁኔታዎችን እያመቻቸ ይገኛል። ሀገሪቱም በሹም የምትገዛ በመሆኗ ሉዓላዊነቷን ካጣች እንዲሁ ቆይታለች። ኦሮሞውን ከአማራው፣ ኦርቶዶክስ ክርስቲያኑን ከሙስሊም ደም ለማፋሰስ 30 ዓመት ባዘኑ፣ ሆኖም ብዙሃኑ ኢትዮጵያውያን ለረጅም ዘመናት የተሳሰረና የተጋመደ ኢትዮጵያዊ ማንነትና የጋራ ታሪክ ያላቸው በመሆኑ በስልጣን ላይ ያሉ ቡድኖችና ጽንፈኞች በዘረጉት ወጥመድ ውስጥ አልገቡም። ዘረኞች እቅዳቸውን ሲያከሽፍባቸው መጥረቢያና ቆንጨራ የታጠቀ በዘር ጥላቻ የወጠሩትን የቄሮ መንጋ በትራክ እያጓጓዙ አዘመቱ። መታወቅ ያለበት ዋና ጉዳይ የኦሮሞ ጎረቤት በሌላ ብሔር ጎረቤቱ ላይ አልተነሳም፣ እንዲያውም ብዙዎችን ደብቆ ሕይወታቸውን ለማትረፍ ሞከረ እንጂ። በጥላቻ ስብከት አነሁልለው ሕዝብን የሚያሳርዱት አገዛዙ በተለያየ ሥልጣን እርከን ያስቀመጣቸው ዘረኞች ናቸው። ከአማራና ከክርስቲያን የጸዳች ኦሮሚያን ገንጥለን የራሳችን መንግሥት እንመሠርታለን የሚሉ በአንድ በኩል፣ ኢትዮጵያን በገዳ ሥርዓት ወይም በኦሮሞ የበላይነት መግዛት ይቻላል የሚሉ በሌላ በኩል የበላይነትን ለመያዝ መጠላለፍ ቢኖርም ሁሉም አማራውንና ክርስቲያኑን የሚያጠቁ ናቸው። በሌላ በኩል የተፈጠረውን ቀውስ በማስፋት ወያኔ ስልጣን የማስመለስ ቅጀቱን እውን ለማድረግ በቀውስ ውስጥ የሚታየው አሻራው ብቻ ሳይሆን መዋቅሩም መሆኑ ምስጢር አይደለም። አገዛዙና በወያኔ መሃል የተፈጠረው ልዩነት እየከረረ መምጣቱን ከመያስተላልፎት የቃላት ጦርነት አልፎ መቀሌ የመሸገው አውሬ አገዛዙ ጥቃት ሊሰነዝርብን ነው በሚል ወጣቶን ለወታደራዊ ግዳጅ ጠርቷል። ኮሎኔሉ መጀመሪያስ ቢሆን መቀሌ ሄዶ እነመለስን ከመወደስ ይልቅ ይህን ራሱን እንደ ገለልተኛ ሀገር አስቀምጦ በሕግ ሳይገዛ በጀት የሚሻማውን ቡድን መስመር ባስያዘ ነበር። በዚህም ተባለ በዚያ ከላይ ለመጠቆም እንደሞከረው እነዚህ ጸረ ኢትዮጵያ ኃይላት ዝም ተብለው ከተለቀቁ የሚያስከትሉት ጉዳት እንዲህ በቀላሉ የሚታይ አይሆንም። የውጭ ኃይሎችም እኩይ ተግባር እንደዚሁ ለቀውሱ መባባስ ነዳጅ እየሆነ መጥቷል። እናም የደርሰናል ለሚለው ጥያቄያችን መልሱ በእኛ በኩል ፍንትው ብሎ የሚታይ መሆኑን ከዚህ በላይ ለማሳየት ሞከረናል። ይህ ከሆነ ቀጣይና ወሳኝ የሆነው ጉዳይ ምን መደረግ አለበት ለሚለው የምንሰጠው ምላሽ ነው። በመሆኑም በመጀመሪያ የአንድነቱ ኃይል ወጥ የሆነ የመፍትሄ ሐሳብ ይዞ መገኘት የሚጠበቅበት ሲሆን አገር ለማዳን የሚደረገውን እንቅስቃሴ ትክክለኛ አቅጣጫ በማስያዝ አመራር መስጠት፣ መቀራረብና መደራጀት ከተቀዳሚ ሥራዎቹ መካከል ጥቂቶቹ ናቸው። የአንድነት ኃይሉን አሁን ካለበት ድክመት በአፋጣኝ እንዲወጣ ማድረግ ከሁኔታው አስገዳጅነት አንጻር ወሳኝ ነው። በዚህ ደረጃ በተለይ ምሁራን አገራቸው ከነሱ ብዙ ተጠብቃለችና ወደ ኋላ መለስ ብለው ያለፈውን መንገዳቸውን መመርመርና አገራችን በአሁኑ ሰዓት ቅድሚያ የምትሰጠው ለርዕዮተ ዓለም ወይም ለቡድን የፖለቲካ ስልጣን ሳይሆን ለህልውናዋ መሆኑን በመረዳት ብዕራቸውን ለቀቢጠ ተስፋ ሳይሆን ይህችን ታሪካዊ አገር ለማዳን ቢያነሱና በጋዜጠኛ መሳይ ያገዛዙ ካድሬዎች ጫጫታ፣ የማህበራዊ ሚዲያ ቅንጥብጣቢ ዕውቀትና በዘረኞች ወከባ የተወናበደውንና በቀውስ ተዋክቦ መንገዱ የጠፋውን ወገናቸውን አቅጣጫ ቢያሳዩት ታግሎ አገሩን ከጠላት እጅ ማላቀቅ አያቅተውም። አገራችን አሁን ካለችበት ዘርፈ ብዙ ችግርና እያንዣበበባት ካለው የህልውና አደጋ ልትወጣ የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ዘመናትን ያስቆጠሩ ያስተሳሰሩና አንድ ያደረጉ እሴቶች ያሉትና በአንድነት በመኖር ረጅም ታሪክ ያላቸው በመሆኑ ተብስበው የያዙትን ችግሮች ምንጭ ነቅሶ በማውጣት በግልጽ ተወያይተውና ተደራድረው መፍትሄዎቹን በጋራ የህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ነው ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን መሆን ይኖርበታል የምንለው። ይህን ስንል ሽግግሩ አልጋ ባልጋ ይሆናል እያልን አይደለም። ብዙ ውጣ ውረዶችና ፈተናዎችም ይገጥሙታል። ሆኖም ግን ወደ እውነተኛ ዴሞክራሲ፣ የጠነከረ አንድነት፣ ሰላምና መረጋጋት የሚወስደው መንገድ ይኸው ብቻ በመሆኑ ነው። ኢትዮጵያን ለማዳን የተባበረ ክንዳችን ይጠንክር።
ከርሞነ ፋሽልቶ ያጎነበስን ዛሬም ለቆጠኞች እንበረከትን የነፃነት ዋጋ ድንበሩ እስከዚያን በዘርን አትመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሮም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየን።
Goodbye, can I buy you?